ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ነው ወይስ መፍትሄ? ተከታታይ ንግግር ጀምረናል።
የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን
ይህ ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም መበልጸግ እንዳለባቸው ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው።
አቶ በትሩ ገብረ እግዚአብሔርና ዲያቆን ዮሴፍ ተፈሪ ናቸው የሰማችኋቸው። የንግግሩ የመጀመሪያ ክፍል በዚህ ምሽት ዝግጅታችን ይቀርባል። የእናቱ ለተን ባሳዳለ እንደግነቷ ብጡ መሆኑ ነው ቃለ። እጅግ የተወደዳችሁና የተከበራችሁ እናቶች እንኳን ለእናቶች ቀን አደረሳችሁ።
በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋን የሚያስገባ ከሆነ ብገባ
በእናቶቻቸው የሚጠሩ ወይም ስሞቻቸው ውስጥ የእናቶቻቸውን ስም ያስገቡ የጥበብ ሰዎችን ይዘናል። ዘገባዎችም አሉን።
አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት።
መንበር አክሊሉ ይባላሉ። ነዋሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ከካሊፎርኒያ ሆሊኒየምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። እናትነት ለእርሶ ምን ማለት ነው?
እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሁላችንም የሚመስለን ቁንጅና በጣም በወጣትነት እድሜ አስራዎች ውስጥ ከጋብቻ በፊት ከወሊድ በፊት ይመስላል እና ያ አለመሆኑ ማሳያ ነው። የእናቱ ነጠዋን ባሳወዳለ
እንደግነቷ ብዙ መሆኑ ታውቃል። ስለ እናቶች የተዘመሩ ጣዕመ ዜማም እናሰማችኋለን። እሁድ ግንቦት 4/2011 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሰሎሞን አባተ ነኝ። ጽዮን ግርማን ለእናቶች ቀን ክብረ በዓልና እረፍት ልክ ያለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍሳዬ ነኝ። ዛሬ ማለዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳቡሎ ካቶሊክ ቤተ ክርስቲያን ቅዳሴ ሲሰሙ የነበሩ 6 ምዕመናን በታጣቂዎች እንደተገደሉ እማኞችና ባለሥልጣኖች ገልጸዋል። ከሞቱት መካከል የቤተ ክርስቲያኑ ካህንና 5 ምዕመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። 40 ገደማ የሚሆኑ በሞተር ብስክሌት የሄዱ ታጣቂዎች አማንያኑ ሁሉ በቤተ ክርስቲያኑ ወለል ላይ እንዲዘረጉ ካዘዙ በኋላ 6ቱን ገድለው ቤተ ክርስቲያኑን በእሳት እንዳጋዩ የአይን ምስክሮች ተናግረዋል። አጥቂዎቹ ከፊል ቤተ ክርስቲያኑንና በአካባቢው የነበሩ ሱቆችን በእሳት ካጋዩ በኋላ እንደሸሹ ተገልጿል። በርካታ የቆሰሉ እንዳሉም ታውቋል። ባለፈው ሳምንትም በሰሜን በምትገኘው ሲዲጋጂ በተባለች ትንሽ ከተማ በፕሮቴስታንት ቤተ ክርስቲያን ውስጥ 5 አማንያን በታጣቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና እቃዎች ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣሸቀጦች ላይም ቻይና የቀረጥ ዋጋ ከፍ በማድረግ የአጸፋ ምላሽ ትሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ዋናው የዋይት ሀውስ ቤተ መንግስት የኢኮኖሚ ጉዳይ አማካሪ ላሪ ኮድሎው ዛሬ ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ሲናገሩ በዓለም እጅግ የዳበሩ የኢኮኖሚ ይዘት ያላቸው ዩናይትድ ስቴትስ እና ቻይና የሚያካሄዱት የንግድ ጦርነት ሁለቱንም ይጎዳል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሩሲያው ፕሬዚደንት ቭላዲሚር ፑቲን እና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በያዝነው ሳምንት ተገናኝቶ ይነጋገራሉ። ዛሬ ወደ ሩሲያ ያመሩት ፖምፔዮ ዋናው የአሜሪካ ዲፕሎማት ከሆኑ ወዲያ ነገ ሞስኮን ሲጎበኙ ለመጀመሪያ ጊዜ ነው። ፓምፖዮና የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የሚገኙባቸው ከፍተኛ የአሜሪካ ባለሥልጣኖች ሩሲያ በዲሞክራሲያዊ መንገድ የተመረጡት የቬኔዙዌላ ተቃዋሚ መሪ ሁዋን ጉዮዶ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስልጣን ለማስወገድ የሚያደርጉትን ጥረት በመጻረር እየሰራች ነው ሲሉ ከሰዋል። ሩሲያ በቬኔዙዌላ በኩል በምዕራቡ ሄሚስፌር እግሯን ለመትከል ትፈልጋለች በማለት ዩናይትድ ስቴትስ ከሳለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረጉት ጥቃት የሞቱት ሰዎች ብዛት 5 መድረሱን ባለሥልጣኖች ገልጸዋል። ከተገደሉት መካከል 4 የሆቴሉ ሠራተኞችና አንድ ፓኪስታናዊ የባህር ኃይል ወታደር ይገኙባቸዋል። የፓኪስታን ወታደራዊ ሚዲያ ክንፍ በገለጸው መሠረት የሀገሪቱ የጸጥታ ኃይሎች ዘፈር ፐርል ኮንቲኔንታል ሆቴል ውስጥ ያደረጉት የአሰሳ ሥራ ተጠናቋል። በትላንቱ ጥቃት የተሳተፉት 3 አሸባሪዎች በሙሉ ተገድለዋል። በተኩስ ልውውጥ 2 ወታደራዊ መኮንኖች፣ 2 የባህር ኃይል ሰራተኞች፣ 2 የሆቴሉ ሰራተኞች ቆስለዋል ይላል የሚዲያው ክንፍ። የባሉሽታን ነጻ አውጪ ሰራዊት የተባለ ተገንጣይ ቡድን ከፍተኛ ጥበቃ በሚደረግበት ሆቴል ላይ የተፈጸሙትን ጥቃቶች በማቀናበር ተግባር ኃላፊነት ወስዷል። ሆቴሉ ኮረብታማ ላይ የሚገኝ ሲሆን የአረቢያን ባህር ወደብ ትልቅ ጥልቅ ውሃዎችን መመልከት ይቻላል። በከተማይቱ የሚገኝ ባለ 5 ኮከብ ሆቴል እሱ ብቻ ሲሆን ከፍተኛ የመንግስት ባለሥልጣኖች፣ ቻይናውያንና ሌሎች ጎብኚዎች እንደሚያርፉበት ተገልጿል። በመጨረሻም 40 የዩናይትድ ስቴትስ ክፍለ ግዛቶች ጀነሪክ የሚባለውን ዋናውን መድኃኒት በመተካት ባነሰ ዋጋ የሚሸጥ መድኃኒትን የሚቀምሙት 20 የፋርማሲ ኩባንያዎች ላይ ክስ መስርተዋል። የመድኃኒቱን ዋጋ አንዳንዴ 100% እንዲጨምር በሚያደርግ ሴራ ተሳትፏል በሚል ነው ክሱ የተመሰረተው። የጀነሪኩ መድኃኒት ኢንዱስትሪ በአሜሪካ ሕዝብ ላይ በብዙ ቢሊዮን ዶላር የሚገመት የማጭበርበር ተግባር መፈጸሙን የሚያሳይ ተጨባጭ ማስረጃ አለን ይላሉ የኮኔቲከት ክፍለ ግዛት ዋና አቃቢ ሕግ ዊሊያም ቶንግ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 4 2011 ዓመተ ምህረት ምሽት ፕሮግራም ነው። You're the driving force in my life. Yeah. There isn't anything or anyone that I could be, and it just wouldn't feel right if I didn't have you by my side. Oh, you were there for me, to love and care for me when skies were gray. Whenever I was down, you were always there to comfort me. No one else can be what you have been to me. You will always be, you will always be the girl in my life for all time. Mama. Boys to Men የዛሬ 8 ዓመት ያወጡትና እጅግ የተወደደላቸውን ዝማሬ ለማማ A Song for Mama የሚባለውን ጣዕመ ዜማቸውን ነው እየሰማችሁ ያላችሁት። ሁሉንም እኮ አስተማርሽኝ በውስጤ ይኖራል ምንም ምንም የሰጠሽኝ እኔን እኔ የሚያደርገኝ የህይወቴ መሪ አግናኝ ካንቺ ሌላ ማንም የለኝ ምንም የለኝ አጠገቤ የሌለሽ ቀን ምንም ነገር ልክ አይደለም ሁሌም የምትሰጪኝ ፍቅርሽም እቅፍሽም ሰማይ ደመና ሲሆንብኝ ውስጤ ማዘግዝቆ ሲከዳኝ አንቺ አጽናኝ ሆነሽ ሁሌም አጠገቤ አለሽ ማንም እኮ ከቶ አልሆነም አንቺ ለኔ እንዲያ እንደሆንሽ ደግሞም ሁሌም አንቺ ያውንሽ አንቺ ዚያውንሽ ማማ እወድሻለሁ እወድሻለሁ እወድሻለሁ። ታውቂያለሽ እኮ እወድሻለሁ። ይቀጥላል ግርድፍ ትርጉም በኬኔት ኤድመን ተጽፎ በቦይዝ ቱ ሜን የተዜመ ዝማሬ ለማማ A song for mama. I could face anything, and no one else can do what you've done for me. You'll always be, you will always be the girl in my life. Ooh, oh. Mama, mama. አሁን ወደ መጀመሪያው ቅንብር እንዝለቅ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ናቸው ወይስ መፍትሄ? ተከታታይ ንግግር ጀምረናል። እንግዶች አሉን። ወደ ንግግራቸው እንዝለቅ። ኢትዮጵያ ዛሬ እየተጋፈጠቻቸው ያሉ ችግሮች ሰንኮፍ እየተመረራችና እየተዳደረችበት ያለው ጎሳ ተኮር ፖለቲካ ነው የሚሉ ብዙዎች ናቸው። በርግጥ የለም ይልቅ የችግሮቿ ሁሉ መፍትሄ ሊሆን የሚችለው እንዲህ አይነቱ ቋንቋን መሰረት ያደረገ አደረጃጀት ነው ብለው የሚከራከሩም ጥቂት አይደሉም። ለዛሬ እስኪ ከመጀመሪያው አስተሳሰብ አራማጆችና የቋንቋና የፖለቲካ አስተዳደር እንዲሰረዝ እንዲያውም በሕግ እንዲታገድ ሐሳብ ከሚያቀርቡ ተሟጋቾች መካከል የሁለቱን መከራከሪያዎች ላቅርብላችሁ። ማንነታቸውን ከእናንተ አድማጮች ጋር እንዲያስተዋውቁ ጠይቄያቸዋለሁ።
በትሩ ገብረ እግዚአብሔር እባላለሁ። የምኖረው ዳላስ ቴክሳስ ነው። አሁን የምሳተፈው የማህበረሰባዊ ድርጅቶች ተሰባስበው ያቋቋሙት ትብብር የኢትዮጵያ ማህበረሰባዊ ድርጅቶች ስብስብ አለ። ያንን ወክዬ ነው። በተረፈ በሌሎችም እዛ ውስጥ አባል የሆኑ ድርጅቶች ውስጥ እካፈላለሁ።
እሺ፣ አመሰግናለሁኝ አቶ በትሩ። ወደ ዲያቆን ዮሴፍ ደግሞ ልመለስ።
እሺ፣ ዲያቆን ዮሴፍ ተፈሪ የምኖረው ዴንቨር ኮሎራዶ ነው። የኢትዮጵያ አሜሪካን የዜጎች ምክር ቤት ወይም ኢትዮጵያን አሜሪካን ሲቪክ ካውንስል የሚባለውን ባለፉት ዓመታት በተለይ ኮንግረስ ውስጥ የሚደረገውን የHR 128 እና SR 168ን ትኩረት ስናደርግበት የነበርን ማህበር ነን። የዛ ሰብሳቢ ነኝ።
አመሰግናለሁ አቶ በትሩንና ዲያቆን ዮሴፍን። እናም አልኩኝ፣ ለመሆኑ ይህ በስፋት የምትንቀሳቀሱበት የፖለቲካ አጀንዳ ምን ይሆን? ጉዳዩ አሉ አቶ በትሩ ሲጀምሩ፣ የፖለቲካ ብቻ አይደለም።
የማህበረሰባዊ ድርጅቶች ዋናው መሰረታዊ ትኩረታችን ሰብአዊ መብትን ማስከበር በሚመለከት ነው እና ከዛ አንጻር የእኛ ትልቁ ዓላማ የኢትዮጵያውያን ሁለንተናዊ ሰብአዊ መብት እንዲከበር፣ የሁሉም ኢትዮጵያዊ ባህሉ፣ ቋንቋው፣ እምነቱ እንዲጎለብት እንደ ፍላጎቱ ተንቀሳቅሶ የመስራት፣ ንብረት የማፍራት፣ ህይወቱን የመምራት መብቱ የማስከበር እና እነዚህ መብቶቹ የዜግነት ግዴታዎችን በውል እንዲገነዘብ እና ለነጻነቱ መከራከር እንዲችል ማብቃት ነው እና ከዛ አንጻር ሲታይ አሁን በሀገራችን ያለው ሁኔታና ባለፉት ዓመታት እየተንከባለለ የመጣው በዘውግ ላይ የተመሰረተ የፖለቲካ አካሄድ ብዙ ችግር በሀገራችን ላይ እየፈጠረ በእውነቱ ከቁጥጥር የሆነ ደረጃ ላይ ደርሷል። እንደምናየው ችግሮቹን ስንገመግም የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህንን ነገር ካሁኑ እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሏል፣ ከመኖሪያው ተሰዷል፣ በብዙ የሚቆጠሩ ሰዎች ተገለዋል እና የሞቱትም ቁጥር ሚሊዮን እስኪ ሞላ መጠበቅ አለብን ወይ በአንዳንድ ሀገሮች እንደደረሰው። እና ይህን ነገር ችግሩን ህዝቡ ያውቀዋል፣ ግን የመፍትሄ ሀሳቦች ማመንጨትና ህዝቡ ነቅቶ ይህንን እንዲከታተለው መቀስቀስ ለፖለቲካ ድርጅቶች ብቻ መተው የሌለበት ጉዳይ ስለሆነ እኛም በዚህ ጉዳይ ላይ ህዝቡ እንዲያስብበት ለኢትዮጵያ ህዝብ ጥሪ ማድረግ ያስፈልጋል በሚል ጠበብ ባለመልኩ ቢያንስ የፖለቲካ ድርጅቶች ለስልጣን የሚወዳደሩ አካሎች በዘውግ ላይ እንዳይመሰረቱ ቢደረግ በአንዳንድ ሀገሮች እንደተደረገው ችግሩን ለመቅረፍ ይረዳ ይሆናል በሚል በዚህ ላይ ያተኮረ ዘመቻ ነው የጀመርነው።
ዲያቆን ዮሴፍ የሚያክሉት ነገር ካለ?
በዘር ላይ የተመሰረተ የፖለቲካ አደረጃጀት ጠንቁ በኢትዮጵያ ብቻ የፖለቲካ ሁኔታ ላይ ብቻ ሳይሆን በዓለም ዙሪያ ሌሎችም ሀገሮች ተመክሮ ብዙ መቅሰፍት ያተረፈ ጉዳይ በመሆኑ ብዙ ሺህ ሰዎችን ህይወት የቀሰፈ በሌላ በኩል ደግሞ መጠነኛም ጉዳትን ቢያደርስ አካሄዱ ከፋ መሆኑን ባወቁ አገሮች ያስቆሙበት የቻሉበት ሜካኒዝም 100% በህግ ማስቆም ብቻ አማራጭ ስለሆነባቸው ይሄ ነገር በህግ መንግስታቸው ተደንግጎ በአገር ውስጥ እንዲህ አይነት ሁኔታ የፖለቲካ አደረጃጀት እንዳይሆን ከልክለዋል። በሌሎች አገሮች ደግሞ ህግ አውጥተው አግደውታል። እና ይሄ ሜካኒዝም ለኢትዮጵያም በተለይ የመደመር ጥሪ በመጣበት ጊዜ ይሄ በዘር የመደራጀትና አንዱ ባንዱ ላይ ያነጻጸረ የመፈታተን የመፎካከር እና ጥላቻን የሚያስመጣ የፖለቲካ ባህሪና አደረጃጀት ከዲሞክራሲና ከነጻነት ጋር ሊጣጣም ሊደመር የማይችል መሆኑን ስላወቅን አቶ በትሩም እንዳነሱት ከአንድ አመት በፊት ነው ይሄንን ነገር ያነሳ ነው። እና በዚህ ጥሪ ደግሞ ይሄ ዋናው ጉዳይ በውጭ ያለ ነው ሰዎች ሰርተነው ምን ጨርሰው ሳይሆን የኢትዮጵያ ህዝብ ራሱ ባለቤት ሆኖበት የሚጠይቀው ጉዳይ አድርገን ወጥተናል። እና ትንሽ ተስፋ ያለው ፍንጭ በየአካባቢው እያየን ያለ ነው እና በዛ ደረጃ ነን ያለ ነው።
ይህንን ሀገሪቱ ወደ 30 አመታት ለተጠጋ ጊዜ እያራመደች ያለችውን በህገ መንግስቷም ተቀርጾ ህግ የሆነና እየተዳደረች ያለችበትን አደረጃጀት ለማስለወጥ መታገል አንዳች የተደራጀና የተቀናጀ አያያዝን ተከታታይነት ያለውንም ስራ የሚጠይቅ ነው የሚሆነው። በተለይ ተገዳዳሪና ተነጻጻሪም ግፊት ባለበት የፖለቲካ ሁኔታ ውስጥ ለመሆኑ እነ አቶ በትሩና እነ ዲያቆን ዮሴፍ ሐሳባቸውን ያራመዱ ያሉት በተናጠል ነው ወይስ በማህበር በፓርቲም ይሁን በግንባር ደረጃ በተያዘ መንገድ? ዲያቆን ዮሴፍ ይጀምሩ።
እንግዲህ ግንባር የሚለውን ነገር ዲፋይን ማድረግ ሊያስቸግር ይችላል። ግን ቀደም ሲል በተለይ ከኛም ጋር ከኢትዮጵያን አሜሪካን ሲቪክ ካውንስል ጋር የዚህን በአሜሪካን ኮንግሬስ ውስጥ የምናደርገውን የነበረውን እንቅስቃሴ በሰሜን አሜሪካ በሁሉም ስቴቶች ውስጥ ለመሳተፍ እንድንበቃ ከኢትዮጵያን አድቮኬሲ ኔትወርክ ጋር አብረን ስንሰራ ቆይተናል። ይህ አካል አሁንም በዚህ ትግል ውስጥም ዋና ተሳታፊ ነው። አቶ በትሩ የሚመሩትም የትብብር ማህበር ቁጥሩ በዛ ያለ የሲቪክ ኦርጋኒዜሽን በውስጡ ያካተተ ነው። ይህም አካል ከዚሁ ትግል ውስጥ ተደምረዋል። በተጨማሪም ዋሽንግተን ዲሲ ያለው የዲሲ ግብረ ኃይል በዚህ ጉዳይ ላይ ተሳታፊ ነው። ሌላም ተንሰዬ በኦንላይን ስርጭት ላይ ዓለም አቀፉን የሚያስተባብር ኃይል አለበት። ዋናው ግን ኢትዮጵያ ውስጥ በተለያዩ ቦታዎች እንቅስቃሴ የጀመሩ ኃይሎች አሉ። አብዛኛው ሶሻል ሚዲያ ላይ የተመሰረተ ነው። እነዚህ ግሩፖች በተለይ ትልቁ አቶ ማመኔ የሚባሉ ግለሰብ የተጀመረ ነው። በባህር ዳር ውስጥ ወደ 60,000 ተከታይ ያለው ሶሻል ሚዲያ ነው። በሌሎችም ቦታዎች እንደውም የኢትዮጵያ ቄሮ የሚባሉ ግሩፖችም ባለፈው 15 ቀን እንደዚሁ ይህንን ትግል ተባባሪ ሆነው ተነስተዋል። በተለያዩ ክልሎች ይህንን ጉዳይ የህዝብ ባለቤትነት እንዲኖረው ኔትወርክ ተፈጥሮ ግራስሩት የሆነ እንቅስቃሴ እንዲሆን ባለቤትነቱ የኢትዮጵያ ህዝብ እንደመሆኑ መጠን ይሄ ጥሪ ወደ ሬፈረንደም ውስጥም የሚያስገባን ከሆነ ከዛ መነሳት ስላለበት ህዝብ እንዲገባበት የሚያደርገውን ትኩረት ይዘን በዛ መሰረት ነው አሁን እየተነቃነቅን ያለ ነው።
አቶ በትሩ የሚያክሉት ነገር ካለ?
ዋናው ሰፋ ያለው እንቅስቃሴ እስካሁን የሚካሄደው በዚህ በማህበራዊ ሚዲያው ላይ ነው እና ብዙ ወጣቶች እየተሳተፉበት ነው። እኔ እንደው በጣም ላሰምርበት የምፈልገው ይህንን የሚያስተባብሩት አካላት የፖለቲካ ወገኝተኝነት የሌላቸው የሲቪክ ስብስቦች መሆናቸው መታወቅ አለበት። ከማንም የፖለቲካ ድርጅት ወይንም ፕሮግራም ጋር ቁርኝት የሌላቸው ገለልተኛ የሆኑ እና ኢትዮጵያ እንደ ሀገር መቀጠል አለባት የሚለው አላማ ነው በእውነቱ ያሰባሰበ እና የዜጎቿ ደግሞ ሁለንተናዊ መብት መከበር አለበት የሚለው በእነኚህ ሁለት ጉዳዮች ላይ ነው ተስማምተን በአንድ ላይ ይህንን እንቅስቃሴ የምናካሂደው። ጥሪውም ለሁሉም ባለድርሻዎች ነው። ምክንያቱም ይሄ በአንድ ጊዜ ወይንም በአንድ ዘመቻ መፍትሄ ያገኛል ተብሎ የሚታሰብ ነገር አይደለም። ሀገራችን ችግር በጣም የተወሳሰበ ነው። ብዙ አካላትን የሚመለከት ነው። ሁሉም ደግሞ ድርሻ አለው እና መቼ እንዴት ይሄ ይከናወናል በሚለው ላይ ሁሉም ባለድርሻ አካላት አስተዋጽኦ ሊያደርጉበት ይገባል። እኛ ጉዳዩ ትኩረት አግኝቶ በህዝብ ዘንድ መወያያ እንዲሆን ሁሉም በየሚመለከተው አንጻር እንዲህ ቢሆን ይሻላል ብሎ ሐሳብ እንዲያመነጭ ያንን ደግሞ ህዝቡ ተገንዝቦ ወደሚበጀው አቅጣጫ እንዲሄድ ግፊት ማድረግ ማበረታታት መቀስቀስ ነው የኛ ተግባር እንጂ እንዲህ ይሁን ብለን አንድ አጀንዳ ይዘን ለዛ ጉዳይ ብቻ መንቀሳቀስ አይደለም። በዚህም ምክንያት ጥሪያችን ሁሉንም ያካተተ ነው። ብዙ ደግሞ አጋጣሚዎች አሉ። ይሄ ሊሳካ የሚችል ባሁን ዲያቆን ዮሴፍ ሪፈረንደም የሚል ነገር ተቆም አድርጓል። ይሄ እንግዲህ አንዱ መንገድ ነው። ከዛም በተለየ መልኩ አሁን የፖለቲካ ድርጅቶች ኢትዮጵያ ውስጥ 109 ደረሱ ተብሎ መሰባሰብ አለባችሁ እየተባሉ ስለሆነ እየተገናኙ የሆነ ስብስብ ግንባር ለመፍጠር ሙከራ እያደረጉ ነው። ይሄንን ሲያረጉ አሁን እኛ ዘመቻ የከፈትንበትን ጉዳይ ታሳቢ አድርገው ራሳቸውን በአዲስ መልክ ሲያደራጁ ያንን ግንዛቤ ውስጥ አስገብተው እንዲያረጉ ቅስቀሳ ማድረጋችን አንድ መልእክት ያስተላልፍላቸዋል ብለን ተስፋ እናደርጋለን። ከዛ ደግሞ ባለፈው ወደ ምርጫም ከሄዱ ምርጫው በሚደረግበት ጊዜ ይሄ ሐሳብ በኢትዮጵያ ሕዝብ ዘንድ ከሰረጸ ሰው ድምፁን በሚሰጥበት ጊዜ ለምን ይህን ችግር ለመቅረፍ የሚያስችለው የትኛው አካሄድ ነው በሚለውም ላይ ተጽዕኖ ሊያሳድር ስለሚችል ይሄ በሕዝቡ ዘንድ እንዲታወቅ ማድረጉ ነው። ወደ ህገ መንግስት ማሻሻል ደግሞ ከተሄደ ድሉ ተገኝቶ እዛም ላይ ሲነሳ ይሄ በዘውግ የመደራጀቱ የፖለቲካ ድርጅት በዘውግ መደራጀት ያስከተለብን ጠንቅ ምን ያህል እንደሆነ ህዝቡ ተገንዝቦት ያ ውይይት ውስጥ እንዲካተት ማድረጉ ነው። እንግዲህ አሁን በሚሊዮን የሚቆጠር ሰው ከቤቱ ተፈናቅሏል። በሚሊዮን የሚቆጠር እስኪሞት መጠበቅ አለብን። ከዚህ የባሰ ነገር የለምና በተለያየ ደረጃ በተገኘው አጋጣሚ ሁሉ ይሄ ነገር ታውቆ ኢትዮጵያን ከዚህ አደጋ መታደግ የሚቻልበትን መንገድ ሁሉም እንዲያስብበት ግፊት ለማድረግ ነው የምንፈልገው።
ይህ እንቅስቃሴ እንዲህ እየተሰባሰበ ጥረትና ትግሉን ከጀመረ በዶክተር አብይ አህመድና ጓዶቻቸው የሚመራው የለውጥ ኃይል ኢትዮጵያን እንደ ሀገር የኢትዮጵያዊነትንም ስሜት እንደ ዜግነት ክብር አጉልቶ ከያዘና የፖለቲካ የበላይነቱንም ተቆናጦ ሥልጣን ከተቆጣጠረ አንስቶ ያለውን ያህል ጊዜ ቆይቷል። ለመሆኑ ምን የሚታይ ሥራ አከናውነዋል?
የዛሬ ዓመት በዚህ ወቅት ይሆናል እዚህ ደንቨር ኮሎራዶ መደመር በሚለው ፌስቲቫል አዘጋጅተን እኛም ተደምረናል የሚል ብዙ ሺህ ህዝብ ወጣበት ቦታ ላይ ይህንን ሐሳብ መንደርደሪያ አድርገን አቅርበን ነበረ። እና ያቀረብንበትም ምክንያት ምንድን ነው? ትክክለኛ የሆነ መደመር እንዲመጣ በኢትዮጵያ ውስጥ ተስፋ የምናደርገው ነገር ነጻነትን፣ እኩልነትን፣ የሁሉም ህብረተሰብ መብት የሚጠበቅበትን ከዛም አልፎ ተርፎ 27 ዓመት ሙሉ በዚህ ሁኔታ ላይ የተደገሰብን ከፍተኛ እንቅፋት በቀላሉ ሊቀርፍ የማይችል ይሄም ደግሞ ዝም ብሎ ከተተወ ሰብአዊ መብትንና ይሄ ለውጥ ያመጣውን ተስፋ የሚያጨልፍ ነገር ሆኖ ስላየ ነው። እውነተኛ መደመር የሚመጣው ይሄ በዘር የተመሰረተ የፖለቲካ አደረጃጀት በህግ ሲወገድ ነው ብለን የፖለቲካ ፕሮግራም አምጥተን አቅርበን ነበር ለህዝቡ። በዛን ሰዓት ብዙ መደነጋገጥ ስለነበረ ጊዜ የሚወስድ ነገር መሆኑን አውቀን ለጊዜው ይህንን ነገር አቆየ ነው። መልካም ራሱ መልስ እየያዘ መጣልን። ምን ማለቴ ነው? በዛ 3 ሚሊዮን የኢትዮጵያ ህዝብ በገዛ ሀገሩ ስደተኛ ሆኖ ተፈናቅሎ ባለበት በየቀኑ ሰዎች እየተገደሉ መነቃነቅ የማይችሉበት ሰርቶ ቤት መግባት የማይችሉበት ሁኔታ በሚከሰትበት ጊዜ ነገሩን ተከትሎ በሚጠናበት በሚታይበት ሪፖርት በሚደረግበት ጊዜ ሙሉ በሙሉ ጠንቁ በዚህ በዘር በተደራጀ የፖለቲካ አደረጃጀትና ይሄ ክልልም በሚባለው በአጠቃላይ በኢትዮጵያ ውስጥ ያለው አሁን የሰፈነው የኤትኒክ ፌዴራሊዝም እንደሆነ ዋና ምክንያቱ ራሱ መልስ እንዲሰጥ አድርጎታል ለዚህ ጉዳይ። እና በመጨረሻ ላይ ይህንን ነገር ትክክለኛ ሶሉሽን ሊያመጣ ይችላል ሀገራችን መነጋገሪያ ይሁን፣ ከዚህ ውጭ ሌላ መፍትሄ አለ፣ ሌሎችም ሀገሮች ተመክሮ እነሱ ካስገኙት ሌላም ሊገኝ የሚችል መፍትሄ አለ ተብሎ ቢባል መስማት እንፈልጋለን ያ መፍትሄ ምን እንደሆነ። እኛ አሁን ባለን ተጨባጭ ሁኔታ ግን ተጠያቂው ዋነኛው ጠንቅ በዚህ ጉዳይ ላይ የኢትዮጵያ የፈጠረችው ሌላ ዓለም ህዝብ የማይጠቀምበት ስርዓት በመሆኑ ይሄ በህግ ይታገድ በሚል ነው። እና እግረ መንገዳችንን ማንሳት የሚገባን ነገር ምንድን ነው? ይህ ማለት ኢትዮጵያ ከ80 በላይ ያሉ የተለያዩ ብሔሮች ያሏት ሀገር እንደመሆኗ ይህን ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በእነዚህ የተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ የተለያዩ የኑሮ አያያዝ ሁሉ መብልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። ይህንን ይዞ ግን ወደ ፖለቲካ ስልጣን ፍለጋ መሄድ አሁን ኢትዮጵያ የገባችበትን ጠንቅ የበለጠ ማጠናከር ስለሚሆን ኢትዮጵያ ውስጥ ለውጥ ያስፈልጋል ብለን ካመን አሁን ያሉት ችግሮች ሁሉ የመጣባቸው ጠንቅ በዚህ የተነሳ መሆኑን ካረጋገጥን ለዚህ መፍትሄ የሚሆነው ሌሎች ሀገሮች ኢቭን አፍሪካ ውስጥ ያሉ ጎረቤት ሀገራት እንደ ኬንያ እንደ ሩዋንዳ አይነቶቹ በህግ ያገዱት ነገር ስለሆነ ይህም ደግሞ በስራ ላይ ከዋለ በኋላ ዘላቂ መፍትሄ ለእነዚህ ሀገሮች ያበረከተ በመሆኑ ይህንን ጉዳይ ቅድሚያ ተሰጥቶት ጊዜ የማይሰጥ ነገር በመሆኑ አትሊስት ለውይይት ይቅርብ ብለን እኛም ቢቸግረን አሁን ሰላማዊ ሰልፍ ለመውጣት የተገደድንበት ኢትዮጵያን ኤምባሲ ገብተን ከክቡር አምባሳደሩ ጋር መልካም ውይይት አድርገን ባለፈው ሳምንት በይፋ አቅርበናል ለጠቅላይ ሚኒስትሩ ይህንን ጉዳይ ትኩረት እንዲደረግበት እሳቸውም ቃል ገብተውልናል ለማድረስ እና ይህንን ነው እየሰራን ያለ ነው።
አቶ በትሩ ገብረ እግዚአብሔርም ተጨማሪ አላቸው። በህግ ይታገድ ሲባልስ ምን ማለት ይሆን? በዜጎች መካከል አጠቃላይ መግባባትና የጋራ አቋም ካልተያዘበት እንዲያው ሁከት ግጭቶችና ወንጀልን ማብዛትስ አይሆንም? ተቃራኒ ሐሳብ ካላቸው ጋርስ ተገናኝተው ተወያይተው ይሆን? ይመልሳሉ። ያንን ተገዳዳሪ ሐሳብ ያላቸውን ምሁራንና ተሟጋቾችንም ሐሳቦች እኛም ጋብዘን እናሰማቸዋለን። ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። የእናቶች ቀንና የዕለቱ ታሪኮች ከተለምዶ ወጣ ባለመልኩ በመጠሪያ ስሞቻቸው ላይ የእናቶቻቸውን ስሞች የሚያካትቱ ኢትዮጵያውያን እየተበራከቱ ነው። ዛሬ እየተከበረ ያለውን የእናቶች ቀን ምክንያት በማድረግ ሀብታሙ ስዩም የእናቶቻቸውን ስሞች ለየት ባለመልክ በሙሉ ስሞቻቸው ውስጥ ካካተቱ ሦስት ታዋቂ የኪነ ጥበብ ሰዎች ጋር ቆይታ አድርጓል። እነሆ ስሟቸው።
ደራሲና የባህልና ትውፊት ጉዳዮች ተመራማሪው አንዱዓለም አባተ ያጸደ ልጅ ከአባቱ ስም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሐረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም።
በተለይ በቴሌቪዥን ላይ መጀመሪያ ክርክር ነበር፣ አንጽፍም ብለው ነበር እና ተጠይቄም አለሁ ካልጻፋችሁ ይህንን እኔም ስራዎቼ ይቀራሉ። በተለይ ያኔ ዘጠናዎቹ አካባቢ ላይ ቲቪቱ ላይ በጣም ጽፍ ስለነበረ እኔም ሰዎች ስለነበረ አይጻፍም ብለው ነበረ።
ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዱዓለም አባተ ያጸደ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው።
በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናቴ በመሆኗ ነው። መምህር ታጸደ በዛብህ ትባላለች። ባቴ በልጅነት ነው የኖረው እና እሷ ነች ያሳደገችኝ። ስታሳድገኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደገችኝ። በዚህ ምክንያት የእናት ውለቷ ያልተከፈላት ብዙ ውለት አለ። እናት በሞትላዝ አልፎ መቼም ጨርሶ ልጅ መውለድ አለ። ከዛ በኋላ ደግሞ የስጋ ሲወጣ አሁንም ይቀጥላል። አርባዎችን አጋምሻለሁ። በዚህ ሁሉ አመታት አሁንም ለእናቴ ልጅ ነኝ። አሁንም ትሰጋለች። አሁንም በየዕለቱ ውሎዬን መልካም መሆኑን ታረጋግጣለች። እና ከዛ በኋላ ያለው የስጋ ሲወት ሁሉ የእናት። ሁለተኛው ነገር ደግሞ እኔ የስነ ጽሁፍ ሰው የሆንኩት በአጋጣሚ ነገር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድመ አያቶቼ በዘር ግንድ በእናቴ አልፎ ነው ወደ እኔ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማስታወቅ ተገቢ ሊሆን አይችልም።
እሱ ባለው ይታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። የሺ የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል።
የወላጅ እናቴ ስም ነው የሺ። የለች በህይወትና ሰው አባቴ ይጠራል። ከዛ አያቴ ነው ሆና ማውቃት እናቴ ነው። አያቴ አላቃቸው በህይወትና
ትንሽ እንኳን አለ አለ የሰራችውን ነገር ትንሽ ካካል ብድርሃን አይደለ እንዲሁ መጠሪያ መሆን አለባት ማለት ባታይኝ እንኳን ሰው ስሙ አይደለ ቆሞ መሄደው ሲያልፍ በእኔ ላይ የእሷ ነገር ቁሞ እንዲሄድ ነው ሀሳቡ።
እሱ ባለው ይታየው የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቅሳል።
ከፎቶች ላይ ባየው መልክሽ ውበት ቁንጅናሽ ሳት ነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ
ነው። በጣም ስለ እናትነት ብዙ ይጻፋል እና የሆነ እንትን ላይ ስለ እናት ይሁን ነገር ተናገር ነው መጽሐፍ ትዘሪ እናት ይልና መጨረስ እንኳን እንትን ይለዋል ምንድን ይከብደዋል መጽሐፉና በቃ ነው የሚያሰኝ ነው እንጂ ከዛ የዘለለ ፍቺም አታገኝለትም። ማለት መጀመር ነው የምንችለው ስለ እናቶቻችን መጽሐፍም ሆነ ማዜምም ምንም መጀመር ነው የምትችለው።
ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ።
አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኝ መልካም ምላሾቹ ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው የውዝዋዜ ባለሙያ አብዮት ካሳነሽ ግን የማኅበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም።
አንዳንዶቹ የሚናገረው የለም፣ እንዴት በአባት አትጠራም? እንዴት ይሄ ህግ አይደለም፣ ይሄ የኔ መብት ነው። በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋን የሚያስገባ ከሆነ ብገባ።
የአብዮት ካሳነሽ እናት በሕይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው።
በጣም እንወዳት እምትመክረኝ ኤቭሪዴይ ለኔ የሆነችኝ እናቴ ሲያንሳት ሌላም ከሌላ በቃ እስከ ሀቴ ሁሉ አብዮት ካሳንሽ ካሳንሽ ብትባል ሁሉ ደስ የሚለኝ መብራንን ነው። የምሬ በጣም እንወዳት እናቴ። ሰዎች እንደዚህ ይላሉ፣ እኔ ምንም አይመስለኝ ደስታዬ አብዮት ካሳንሽ ተብሎ ሲጠራ ያለኝ ፊሊንግ ደስታዬ ምን ብዬ ነበር። በጣም ደስ የሚቃወም አለ፣ የሚቃወመው ልቦና ይስጠው። ይህን የሚደግፈው ደግሞ ከባድ ነው። እናት መግለጽ እናት ማለት ከስሙ ራሱ እንኳን እናት ባለች በቃ ሁሉ ነገር ነች። ሁሉ በህይወት በትዳር በምትሰራው ስራ በምትደሰተው በምትቀባው ያ ሁሉ ነች። በጠቅላይ ነች፣ ዋና ነች።
አንዱ አለም አባተ ያጸደ ልጅ በአመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ። በእሱ አቆጣጠር ከ270 በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል። ከእሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል።
ለምሳሌ ፈቃደ አዘዘ ሰላም መሀል ያስገባል። ዶክተር ፈቃደ አዘዘ ለምሳሌ እኔና ዶክተር ፈቃደ አዘዘ አውርተን እናውቃለን። ገና እኔ ባህር ዳር እያለሁ ለምሳሌ ሰለሞን ሙሉ ታፈሰ የሚባል ሙሉ የእናቱ ስም ነው አሉ። እኔ በኋላ ነው የማውቀው፣ ግን እሱ ሙሉን መሀል ያስገባል። አለልኝ መኳንንት ጽጌ ይላል። አሁን ጽጌ ወንድሜ ሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣ ልጅ የሚለውን ጨምሬ መጣሁ። በትክክል ግልጽ ብሎ እናትነት እንዲከበር አንዱዓለም አባተ የአጽድ ልጅ የሚለውን ነገር ይዤ መነው። ከዛ በኋላ እንግዲህ የአልማዝ ልጅ አለ፣ አሁን ያረጋሽ ልጅ አለ። አዋብ ማለት ዋሲም በላይ ያረጋሽ ልጅ ነው። አሁን እሱ አዋብ እንነበር ብሎኛል። አዋብ ማለት አረጋሽ ዋሲም በላይ እንደማለት። ብዙ ናቸው ያስቴር ልጅ፣ እኔ ማቀው አንድ አራት አሉ ያስቴር ልጅ። ገረም እንደምሳሌ አለ። ትግስት ማሞ የብርሃኔ ልጅ አለች። የአልማዝ ልጅ አለ።
ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዱዓለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት ሆነው ደራሲና የባህልና ትውፊት ተመራማሪ አንዷለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቄው ነበር።
በአጋጣሚ ቤት ስለሆንኩ እስኪ ልጅ መናገር ከቻለች 4 ዓመት ልጅ ናት። ሁሉሽ ነገራቸዋል።
አመሰግናለሁ። በጣም
አመሰግናለሁ ብሎሻል። ምንድን ነው የነጽ ልጅ በሉ ላቸዋለሁ። እናታቸውን ዞሮ ዞሮ ሲያድጉ ሞተር ሲችሉ ምርጫ የለሱ ይሆናል።
ወይዘሮ ኢትዮጵያ ባለፈው ሳምንት ቅዳሜ ላስ ቬጋስ ውስጥ በተካሄደው የቁንጅና ውድድር ላይ ወይዘሪቶች ሳይሆኑ ወይዘሮዎች ተሳትፈውበታል። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረኩ ላይ ተሳትፋለች። በማኅበረሰብ አገልግሎት ዘርፍም ዕውቅና አግኝታለች። ወደ ኢትዮጵያ ከመመለሷ አስቀድማም ዋሽንግተን ዲሲ በሚገኘው ስቱዲዮያችን ጎራ ብላ ነበር። ስለ ውድድሩ ያላትን ሁሉ አካፍላናለች። ከጽዮን ግርማ ጋር ነበር የተጨዋወቱት።
ፈቲያ መሐመድ እባላለሁኝ። ተወልጄ ያደግኩት በድሬዳዋ ከተማ ነው። አዲስ አበባ ከመጣሁ በኋላ በፋሽንና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት 10 ዓመታት በዚህ ሙያ ውስጥ ነበርኩኝ። አሁን ደግሞ አገሬን ወክዬ የዚህ የቢዩቲ ፔጀንቶችን ተቀላቀይ። ብዙ ጊዜ የተለያዩ ሀገራት በመሄድ ለቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ። አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያኖች ተካፍለን አናቅም። የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ ነው የመጣሁት። ቡልጋሪያም ላይ 2ኛ ወጥቼ ነው የመጣሁት። አሁን ደግሞ ምስስ ወርልድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው። ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው ሚስስ ወርልድ ነው። ሚስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት። ከ80 በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ 35 ተወዳዳሪዎች ነበሩ፣ ኢትዮጵያን ጨምሮ። እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ፣ ሀገሬን ባለኝ አቅም ማሳወቅ በመቻሌ፣ ላለው ሚዲያ፣ ላለው ማህበረሰብ፣ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ብሎኛል።
ወይዘሮ ፈቲያ ከዚህ ቀደም ማሌዥያ ኳላሎምፑር በተካሄደ የወይዘሮ ቱሪዝም ንግሥት ውድድር ላይም ተካፍላ የወይዘሮ አፍሪካ ንግሥት ማዕረግን ተጎናጽፋለች። በዩናይትድ ስቴትሷ ላስ ቬጋስ ከተማ በተካሄደ ውድድር ደግሞ የማኅበረሰብ አገልግሎት ማዕረግ አግኝታለች።
ሌላው ስፔሻል አዋርድ አግኝቻለሁ። በሚስስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። የሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለ እኔ። ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስን በኋላ የጉድዊል አምባሳደርነታችን ኤክስፖዘራችንን አንሰራበትም፣ አናወጣውም እና ከዚህ በፊት በማሌዥያና በቡልጋሪያ ባገኘኋቸው ሽልማቶች ከተመለስኩ በኋላ 2018 ማለት ነው ላለፉት 6 ወራት የሰራኋቸውን እንቅስቃሴ አስመልክቶ እንዲሁም 50% ደግሞ ኢንተርናልትን ይታይ ነበረ። ወደ 7 የሚጠጉ ዳኞች ይኖራሉ። 50%ቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ዳኝነቱም ላይቭ ነው የሚተላለፈው።
ባለፈው አመት ቡልጋሪያ ውስጥ በተካሄደው ወይዘሮ ፕላኔት ውድድር ላይም 2ኛ ሆና እውቅናን አግኝታለች። በዘንድሮው የማኅበረሰብ አገልግሎት ዕውቅናዋ ምን በጎ ነገር አከናውናበት ይሆን? ወይዘሮ ፈቲያ መሐመድ፣
ወጣት ሴቶች ሙያውን አውቀውት ተገንዝበውት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበር አቋቁመን ሴቶችን የሞዴሊንግ ኢንዱስትሪ አሶሴሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድን ነው፣ አሁን በቅርቡ እንደውም ከዚህ ከኢጋድ እና ከባህልና ቱሪዝም ጋር ወደ 30 የሚጠገው የሱዳን ሴቶች መጥተው ነበረ የፒስ ፕራክቲስ ለማለት እዛ ላይ ተሳታፊ ነበርኩኝና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፌ ነበረ። ውጤታማ ነበር። እነሱም የመጡት ምንድን ነው፣ እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለ እና አይበርድም ጸባችን፣ እናንተ ጋር ግን ትጣላላችሁ ምን ወደው ተታረቃላችሁ? እስቲ ያላችሁን ይሄ ፒስ ፕራክቲስ የምታረጉበትን ወይ ከእናንተ
ሰላም
የምታመጡበትን መንገድ ማየት ኤክስፒሪየንስ ሼር ለማድረግ እንፈልጋለን ወይ ልምድ ልውጥ ማድረግ እንፈልጋለን ብለው መጡ። እሺ አለን። ይዘናቸው ሄደን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጀርጎ ሌሎችም ልማታዊ ነገሮችንም ለነሱ በማሳየት እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው 80% እናቶች ናቸው እዛ ላይ የሚሰሩት እና እሱን ጎብኝተው የተመለሱት እና እንዲህ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋም በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጠ አንድ ሰው ተስፋ ካለው ጥሩ ራዕይ ካለው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለወጥ እንደ የማይቻል ነገር እንደሌለ እሱና የኔን የህይወት ተመክሮ የንድሮ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስቼ እዚህ እንደመጣሁ ያለኝን ኤክስፒሪየንስ ሼር አድርጋቸዋለሁ በማገኛቸው ሰዓት።
ወይዘሮ ፈቲያ ቁንጅና ወጣትነት ብቻ አይደለም ቁንጅና እናትነትም ጭምር ነው ትላለች። በዚህ በእናቶች ቀን
እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሳይሆንላችንም የሚመስለን ቁንጅና በጣም በወጣትነት እድሜ አስራዎች ውስጥ ከጋብቻ በፊት ከወሊድ በፊት ይመስላልና ያ አለመሆኑን ማሳያ ነው። ሴቶቻችን ማነቃቂያም ነውና ይሄ ሌላው ከቱሪዝም ከባህል ይሄ ከተፈጥሮን ያለንን ተፈጥሮ ያለንን ሀብት ከማሳወቅ ባሻገር ሴቶቻችንን የሚያነቃቃ እናቶቻችንን የሚያበረታታ አርአያ የሚያደርግና መውለድንም ማግባትንም አፕሪሼት የሚያደርግ ስለሆነ ገና አልተጀመረም። እንግዲህ ከዚህ በኋላ ነው እንግዲህ በእኔ የተጀመረው። ከዚህ በኋላ ያሉት ሴትነት እናቶቻችን እንግዲህ እንትን ይላሉ።
አድማጮች ዌብሳይታችንና ፌስቡክ ገጻችንን ብትጎበኙ የወይዘሮ ፈቲያን አስተያየት በምስል ታገኙታላችሁ። አመሰግናለሁ ወይዘሮ ፈቲያ መሐመድንም ባልደረባዬን ጽዮን ግርማንም። እጅግ የተወደዳችሁ የእንጀራ እናቶች፣ ባትወልዱም እናቶች፣ ፍቅራችሁ የሞቀ አሳዳጊዎችና ተንከባክባችሁ ለቁም ነገር አድራሾች እንኳን አደረሳችሁ። ተከታዩ የእንጀራ እናትና የእንጀራ ልጅ ታሪክ ነው ከተባለ የእንጀራ እናቶችም እኮ ሊታወሱ ይገባል ትለናለች የባህር ዳሯ ሪፖርተራችን አስቴር ምስጋናው። ወደ እርሷ ልምራችሁ።
ራኦል ጎንፋ ባላለሁኝ። እንጀራ እናት መጥፎ እንደሆኑ ነው፣ ባላቸው ልጅ በጣም እንደሚበድሏቸው ነው የምንሰማው። ግን ሁሉም እንደዛ ማለት ደግሞ አይደለም።
በእኛ ማህበረሰብ እንጀራ እናት እንጀራ አባት ሲባል ያው ከእናት ከወላጅ ያነሰ የምትንከባከብ ተደርጎ ነው የሚወሰደው እና በብዙም ስናይ ደግሞ እንደው ዘፈናችንም እኮ አለ፣ ቆጠኛለች እንጀራ እናቴ ነጻነትን የምትሰጥ እናት ነች። እንጀራ እናት ደግሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገባ እናት እንደምታደርገው ተንሰፍስፋ ወይንም ደግሞ ቋጥራም ደብቃም እንደምታደርግልሽ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል እንደዚህ አይነት ነገር እና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደ በዳይ ፍቅር እንደማትሰጥ ተደርጎ ነው። እውነትም ደግሞ አንዳንድ ጊዜ ታያለሽ። ግን በጣም ደግሞ ደግና ሩህሩሆችም ደግሞ አሉ። እንደውም እንዳደራ ልጅ አድርገው ነው የሚወስዱት እና በሰማይ ያስጠይቀኛል በጣም የሚያከብዱ። በአብዛኛው ግን የምናየው ዝም ብዬ ነው እንጀራ እናት ብለሽ ስትይ የሚመጣልኝ ክፉ ሴት ነች።
ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ 03 ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል ያልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የአራት ዓመቱን ህፃንና ያልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለ28 ዓመታት አስታመሙ።
እንደዚህ ሆነ ተኝቶ ያገኘሁት። እንደዚህ አድርጌ አሳደግኳቸው። በቃ ገላውንም አጥቤ እንጀራ መብልቼ ራሱን ለጥቼ በቃ ብርጭቆ አድርጌ ህች ላይ ቁጭ አድርጌ ሲያቅተው ታቅፌ አዳሪ ነው የማወጣው። ሲጫወት ይቆያል። ከቤት ያምጥቼ ደግሞ አገባዋለሁ።
የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 ዓመት በፊት በሞት ተለዩዋቸው። ከዚህ በኋላ ኑሮ ፈተና ቢሆንም የአደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት።
አሁን እሱ አይንሽ ጠፍቷልኝ አይሆንልሽም እንግዲህ መሄድ አለብኝ ሲለኝ አለቅስበታለሁ። አትሄድም አይቻልም አባትህ አደራ መብላት ግም ነው።
በጉርብትና ለ32 ዓመት አብሬ ኖር ያለው ያለቻ ራጂያ መሐመድ መወለድ ቋንቋ ነው ትላለች።
ስላልወለደችው እንጀራ እናት ልትባል ትችላለች። እንግዲህ በቃ ከልጅነቴ እስካሁን ማውቅ እሷ ነው የምታሳድገው። እስካሁን ባለው አብረን ነው የምኖረው። ስንኖርም እንደዚህ ሆኖ በቃ አብረው ሆኖ ማንም የማያግዛት ነገር የለም። እሷ ናት የምታነሳ የምትጥለው። ግን አላህ ዋጋዋን ይክፈላት። እዛው ላይ ነው ይሄ ሳይመጣ እዛው ላይ ነው ካካ የምታስብለው፣ ሽንቱን የምትቀበለው እዛው ነው የምታለብ ሰው የምታጥበው። አሁን ከደረሰ ራሱ ብብቱ የምታጸዳለት እሷ ናት። ይሄ ያላ ነው ዋጋዋን የሚከፍለው እንጂ እሷ አይደለችም። አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታየዋለሽ የወለቀ እሷ እና እሱ ተያይዘው ስታነሳ ስጥል ነው አብረው ይወድቃሉ። አቅም እያቃታት ሄደ። እሱም እየተጎዳ ነው፣ እሷም እየተጎዳች ነው። እሷ አላቅበውን ሰጧት ነው እንጂ እሱን ማንም አሁን አንቺ ብትቀርቢ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱ ማንም ምንም የሚተካ በወላጅ የሚተካ ነገር አይደለም። ያላህ ስጦታ አላት። እሱ
ስለ እንጀራ እናቱ መልካምነት ሰዎች ሲናገሩ መሐመድ ምንም እንኳን ቃላት አቀላጥፎ መናገር ባይችልም በተሳሰረ አንደበቱ ሲቃይ ያነቀው እንዲህ ይላል።
አከሞ ልጅ ተካታ እናውንስ ብለካታ አልወት
ብለካት አልፈልግም። ወዳታለሁ እናቴ ናት።
መወለድ
መወለድ አይደለም።
መሐመድ አሁን የ32 ዓመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም። ሳይሰለቹ የሚያነሱ የሚያስቀምጡት እንጀራ እናቱ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያንና አእምሮ ህመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት። ከሰሞኑ ታዲያ ያ ለ28 ዓመታት ያህል በደስታ ሳይሆን በመከራ በምቾት ሳይሆን በጉስቁልና የተሳሰረው የእንጀራ እናትና የእንጀራ ልጅ ፍቅር በአጸደ ነፍስ ሳይሆን በስጋ ሊለያዩ ግድ ሆነ።
አይን አቃተ፣ ደከማይን ሁሉም አቃተ። ታለም ትጠይኛለሽ፣ እኔ ሰው ሄዳለሁኝ። አይ ደክመሻል፣ አቅቶሻል አለኝ። አላቃተኝም ደግሞ እኔ ሊወጣብኝ አልፈልግም። እኔ
ይህኔ ሁለቱም ድምፅ አውጥተው አነቡ። መልካም የሆናችሁ የእንጀራ እናቶች እንኳን ለእናቶች ቀን አደረሳችሁ። አበቃው።
ባትወልዱም ፍጹም እናት ሆናችሁ ላሳደጋችሁን፣ አሁንም እናት ሆናችሁ እያሳደጋችሁ ላላችሁ ሁሉ ክብርና ሞገስ ይድረሳችሁ። ተከታዩ ዘገባ ደግሞ ወደ ሎስ አንጀለስ ካሊፎርኒያ ይወስደናል። እዚያ ዳንኤል አርጋዋለ።
መንበር አክሊሉ ይባላሉ። ነዋሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ከካሊፎርኒያው ሆሊኒየምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ገና ከሀገር ከመውጣታቸው አስቀድሞም በኢትዮጵያ ቴሌቪዥን ይተላለፉ በነበሩ ድራማዎችና በኢትዮጵያ ብሔራዊ ቲያትር ቤት በዋና ተዋናይነት ሰርቷል። ዶክተር መንበር አክሊሉ በእናቶች ቀንና በሌሎች የህይወት ተሞክሮቻቸው ዙሪያ ቆይታ አድርገናል። እናትነት ለርሶ ምን ማለት ነው ብለን ላቀረብንላቸው ጥያቄ ምላሽ በመስጠት ይጀምራሉ።
እናትነት እንግዲህ ከእናቴ ነው የምጀምረው። እናቴ ደግሞ ከእናቷ ትጀምራለች እና ሲወርድ ሲዋረድ የሚመጣ ታላቅ የማይለወጥ የማይመነዘር ፍቅር ነው የእናት ፍቅር። ከዛም ደግሞ የእሷን ፍቅር ይዤ ኖሬ እኔ ደግሞ ስወልድ እናት ምን እንደሆነ እናትነት ምን እንደሆነ እናት ለልጇ የምትሰጠውን ፍቅር እና ልጅ ደግሞ ለእናት የምሰጠውን ፍቅር የበለጠ እንዳውቀው አጣጥሜ እንድውጠው እድል አግኝቻለሁ። ስለዚህ እናት መሆንን የመሰለ ነገር የለም።
ከዚህ ቀደም በጣሊያን ሀገር በስደት ዓለም ውስጥ እያሉ በርካታ ውጣ ውረዶችን ያሳለፉ እናት ሆኖት ታሪክዎን ባጭሩ ያካፍሉን እስኪ።
እድል አግኝቼ እንደ ሌሎች እናቶች ልጄን በወለድኩበት ሰዓት ብዙ ቅምጥል የሆነ ህይወት እንኳን አላሳለፍኩም። በሴቶች መጠለያ ውስጥ ነው ልጄን የወለድኩት፣ መንገድ አዳሪ ሆኜ ማለት ነው፣ መንገድ ተዳዳሪ ሆኜ ማለት ነው። እና ያውም ግን ያው የእናትን ፍቅር አግኝቼ ስላደግኩኝ ለተወሰነ ጊዜ ምንም እንኳን እናቴን በ11 ዓመቴ ባጣትም እና ብዙ የእሷን ፍቅር በጀርባዬ ተይዤ ለብዙ አመት አብረት ባልኖርም በዛች በ11 ዓመት ውስጥ ያገኘሁት የእሷ ፍቅር በህይወቴ ውስጥ ስለነበረ እኔም ደግሞ ምንም እንኳን መጠለያ ውስጥ የድሆች መኖሪያ ውስጥ ከመንገድ ላይ ተነስቼ ሄጄ ልጄን በወልድም ያለኝን ፍቅር ይለውጥ አይችልም። የእናት ፍቅር ምድጃም ስር ልጅ ወለድክ፣ ባልጋም ላይ ወለድክ፣ ህንጻም ውስጥ ወለድክ፣ መንገድ ላይም ወለድክ፣ ለልጅህ ያለ ፍቅር አንድ አይነት ነው እና ከሌሎች እናቶች ጋር አብሬ ተደምሬ ልጄን ወልጄ በክንዴ ሳቅፍ የኔ ታላቅነት ሳይሆን የእናት ፍቅር ታላቅነቱ በውስጥ ብዙ ነገሮችን ትቷል።
ምን አይነት እናት ሙት?
አሁን ብዙ ጊዜ ስለ እናትነቴ ምን አይነት ነኝ ብዬ ሳስብ ወደኋላ ተመልሼ እንደገና አንዳንዴ የሰራኋቸውን ነገሮች ባርምና ሌላ እናት እንደገና ብሆን ደስ ይለኛል። ምክንያቱም የምታውቀውን ነገር ያየኸውን ነገር ነው የምትደግመው እና ልጄን በጣሊያን ሀገር በወለድኩበት ሰዓት ከዛም ወጥቼ በአምባሳድግበት ሰዓት ልክ እኔ እንዳደግኩበት ሁኔታ ነበር ላሳድግ ሞክሬ ነበረው። ትቆጣለህ፣ ትቀጣለህ፣ ተንበርከክ ትላለህ። አሁን ያደግኩኝ ስመጣ ብዙ ነገሮችን እየተማርኩኝ ስመጣ ማድረግ እንደሌለብኝ ማወቅ ስጀምር በእውነት ለመናገር ትንሽ እንት ይለኛል። ምን ነው ባወቅኩ ኖሮ የምለው ነገር አለኝ። እና እናትነት ለኔ ልጄን ሳሳድግ እናትም አባትም ሆኜ ነው ሁለት ሚና እየተጫወትኩ ነበር ማሳድገው። እና በዚህ ላይ ደግሞ እሱን በማሳድግበት ሰዓት ሲ ነው የሰቤት ሰራተኛ ሆኜ ጣሊያኖች ቤት ተቀጥሬ ነበር እሱን ልጄን ማሳድገው። እና በጣም ከባድ ነበረ። ሆኖም ግን ጀንበር ስንጠልቅ እኔ እና እሱ ደግሞ ወደ መኝታ ቤታችን ስንሄድ ያ ያለኝ የእናት ፍቅር ለሱ ሰጠ የነበረው እንደነገርኩ በእናትም በአባትም ምክንያት ምስል ሆኜ ብዙ ነገር ነው አደርግ የነበረው። ምልህ ሆምወርኩን ሲሰራ አብሬው ቆሜ ምግቡን ሰርቼ አብልቼ እንደ ማንኛውም ሲንግል እናት ማለት ነው አድርጌ ብዙ ጣውረዶችን አሳልፌ ከሱ ጋር ኖርኩኝ። እና ህጻናቶችን ልጆችን ማሳደግ ቀላል ነገር አይደለም፣ በተለይ ለብቻ ሆነ በማታውቀው ሀገር ውስጥ ነው። ባህሉ በተለወጠበት ቦታ መቆጣት አትችልም፣ ምን አትችልም። ለማንኛውም ግን እንግዲህ እናትነት ታላቅ ነገር ነው፣ በምንም ገንዘብ የማይለወጥ።
ይሄንን ያሳለፉትን ለልጆት አጋርተውት ያውቃሉ?
አዎ በሚገባ። አሁን እንግዲህ 34 ዓመቱ ነው። አልፎ አልፎ ብዙ ነገሮችን ያውቃል፣ እንዴት እንዳሳደግኩት ነው። ሰው ቤት ተቀጥሬ ያሳድገው እንደነበረ፣ እንዴት እነሱ ደግሞ ያስተምሩት እንደነበረ፣ የጠረጴዛ ስነ ስርዓት እንዴት ይነግሩት እንደነበረ። እንደውም ብዙ ጊዜ ከትምህርት ቤትም ሲመጣ ሆምወርክ ካለው አሰሬ አለቃዬ ማለት ነው፣ ያው በሰው ቤት ስራን ስለነበረ አብሮት ሆምወርኩን አልፎ አልፎ ይሰራል እና ያሳለፍኩትን ውጣ ውረድ በደንበኛ ያስታውሰዋል። ብዙ ጊዜ እናገራለን እና አሜሪካን ሀገር መጥቼ ሲቲዝንሺፕ ስንቀበል አብረን ሁለታችን እኔ እናንቺ ብዙ መንገድ ተጉዘን ሲደረስን እና ብዙ ችግር እንዳሳለፍኩኝ ያውቃል። በጣም ብዙ ችግር እና ማዘርስ ዴይ ሲመጣ ብዙ ነገሮች ትዝ ይለኛል። እዚህ ሀገር እንደመጣሁኝ ምንም ነገር ሳልይዝ ባዶ እጄን የመጣሁት እና አንዲት ሴት 3 ሳህን ገዝታ ለቤት ምረቃ ማለት ነው የመንግስት ቤት ዌልፌር ውስጥ ስገባ ሰጠችኝ። አንዱን ስሰበርኩት በአጋጣሚ ስሰብረው በጣም አለቀሰ። በቃ ምንም ነገር የለንም እኔ እናንተ እዚህ አሜሪካ ነገር ነው አለቀሰ። እና ምንም ነገር የለንም 3 ሳህን ነበረን አንዱን ሰበርሽ አሁን 2 ቀር ብሎ በጣም አለቀሰ። ልጅ ነበር ይጣኝ ያለ ላይክ 10 ዓመት ምናምን። ከዛ በኋላ በ14 ዓመቱ የሆነ የጣሊያኖች ሱቅ ጣሊያንኛ ስለሚናገር ተቀጥሮ ሰራና ገንዘብ አጠራቅመው ለማዘርስ ዴይ ሙሉ ሳህን ገዝቶ ሰጠኝ። አሁን ትልቅ ነገር በየሄድኩበት ሁሉ የሚገዛው ነገር ቢኖር ሳህን ነው እና የመጀመሪያ ስጦታ ከሱ ያገኘሁት ለማዘርስ ዴይ ብሎ ሳህን ገዝቶ ለኔ ሰጠኝና እሱም ባሰብኩት ቁጥር ሁልጊዜ አለቅሳለኝ። በእውነት በእውነት
እንደው በቅርቡ የእናትነትን ጸጋ ለተቀላቀሉ ወጣት እናቶች ማስተላለፍ የሚፈልጉት መልእክት ካለው ትድሉን ስጦት ዶክተር መንበረ።
ለእናቶች ክብር አለኝ። ብዙ ነገሮችን ተሸክመን ቤቱን ተሸክመን ልጃችንን ተሸክመን ውጣ ውረዱን ችለን ቢያለቅሱ መጀመሪያ የምንነቅተን ወደ እነሱ ጋር የምንሄደው እኛንን፣ ቢወድቁ ሮጠን መጀመሪያ የምንደርሰው እኛንን፣ ቢርባቸው እኛንን የምንደርሰው፣ ቢቆሽሹ መጀመሪያ ሄደን እኛንን የምንመለከታቸው፣ የምናለብሳቸው፣ የምናጥባቸው እና ብዙ አክብሮት አለኝ ለብዙ እናቶች። ይሄ ቀን ደግሞ አንድ ቀን ብቻ መከበር የሚገባው ብቻ ሳይሆን 365 ቀን የእናቶች ቀን ነው። አመቱን በሙሉ የእናቶች ቀን ነው። እናት ምንጊዜም እናት ናት እና በአንድ ቀን ብቻ ተከብሮ የሚያልቅ አይደለም።
በባለቤቷ ፊቷ ላይ አሲድ የተደፋባትን አንድ የልጅ እናት ወይዘሮ አጸደ ንጉሴን ከኢትዮጵያ ድረስ ወደ አሜሪካ በማስመጣት ሕክምና እንድትከታተል እያደረጉ ያለው በጎ ምግባር አንዱ ተጠቃሽ ነው እና ባሳለፍነው ሳምንት ወይዘሮ አጸደ የመጀመሪያን ቀዶ ሕክምና አድርጋለች። የጤንነቷ ሁኔታ እንዴት ነው አሁን?
አዎ፣ እሷ ለብዙ ሴቶች ምሳሌ የምትሆን ጠንካራ ወጣት ሴት ናት። የ28 ዓመት ወጣት ሴት ናት። የዩኒቨርሲቲ ተማሪ ነበረች። የወንድ ልጅ እናት ናት። ምን የመሰለ የ6 ዓመት ልጅ አላት። ብሩህ የሆነ ንጹህ ጭንቅላት ያለው ልጅ፣ ጎበዝ ልጅ አላት። ከዓላማዋ ተሰናክላ የልጅ አባቷ ነው አሲድ የደፋባት። እኔም አይደለችም የትም አላቃትም፣ ግን ታሪኳን በሚዲያ በፌስቡክ ላይ አየሁኝ። መርዳት አለብኝ ብዬ ተነሳሳሁኝ እና የሆነ ዶክተር በፈቃደኝነት ባክን ሄድልኝ ብዬ ስጠይቀው ሄደ። አያት ሲመለስ ምን ቢያ አሜሪካን ሀገር የምትመጣ ከሆነ ተስፋ አላት አይኗን ብርሃኗን ለመመለስ ሲለኝ ተሯሩጬ ብዙ ነገሮችን ፈጽሜ አደረግኩኝ። መጣች። ይኸው አሁን 8 ወሯ ነው። አብረን የምንኖረው እኔም ባለቤቴም በጣም ይወዳታል፣ እንከባከባታለን። ሰርጀሪ ያደረገች ባለፈው ሳምንት። በጣም በጣም ብዙ ሰዓት የፈጀ ሰርጀሪ ነው የተደረገላት። የአይኗን ክዳን ነው የሰሩት እና ሆስፒታል ውስጥ ነበረች። ጠንካራ ናት። አሁንም ደግሞ በዋሽንግተን ዲሲ ራሷን የገደለችዋን ልጅም ታሪክ ስትሰማ በጣም ብዙ ሰዎች ተጨንቀው ነበረ። እሷ በጣም ትልቅ ናት። ብዙ ምሳሌዎች አሉን ለእኛ እንዲህ ለተጎዳ ነው ሴቶች ብዙ የምንመለከታቸው ጠንካራ ሴቶች አሉ እንደ ሄለን ኬለር እንደዚህ እንደዚህ አይነት አሉ እና እነሱን እየተመለከት መጠንከር አለብን ነው የምትለው። እና አይኗ እንግዲህ ሰርጀሪ ተሰርቷል። ለ6 ወር እንደተሰፋ እንደተዘጋ መቀመጥ አለበት ብለዋል። ከዛ በኋላ እሱን ከፍተው ኮርኒያዋ ላይ ደግሞ መስራት ይጀምራሉ። እና ሰርጀሪዋ እንዲህ በአንድ ጊዜ የሚያልቀር ነው። የተለያየ ሰርጀሪ ነው የምታደርገው እና በጣም ጠንካራ ሴት ናት። በትንሽ ጊዜ ውስጥ በዱላ መሄዱን፣ መዘዋወሩን፣ ብሬል ማንበቡን፣ መጻፉን በትንሽ ጊዜ ውስጥ ሰምራለች። ጠንካራ ናት እና ብዙ ጊዜ ለአይምሮዋ ብዙ እንትን እንዳይሰማት ብዬ ሳናግራት አይን እያለኝ ማየት የማልችለውን ነገር ነው አሁን እያየሁ ያለሁት ስትለኝ ለእኔ ለራሴ ትልቅ ትምህርት ብዙ ነው እየተማርኩ ያለሁት ከሷ። አይን እያለኝ ያላየኋቸው ብዙ ነገሮች ነበሩ። ለሰው ማሰብን፣ ደግነትን፣ ርኅሩኅን መሆንን፣ ሁሉን ነገር ደግሞ ይሄ ነገር ለውጥ አያመጣም ብሎ ንቆ መተውን በሙሉ ድሮ አላውቀውም ነበር። አሁን ግን ብዙ ነገሮች እየተማርኩኝ እያየሁት መጥቻለሁ። አይን ስለሌለን ደግሞ አናይም ማለት አይደለም፣ ብዙ እናያለን ነው የምትለው። እና እሷ እንደውም ለእኔ ያጽናኝ ናት፣ ለእኔ መካሪ ናት። በእውነት ትልቅ ምሳሌ የምትሆን ናት። ደግሞ በብዙ ሴቶች ህይወት ላይ ለብጥ የምታመጣ ጠንካራ ሴት ናት በጣም። እና ጎረቤቶችም ፈረንጆቹ ምኖቹ በጣም ነው የሚደነቁት ምን አይነት ብራይት ልጅ እንደሆነች። እና እንግዲህ እዛ አሁን አብረን እናከብራለን የማዘርስ ደይ። እኔም ደግሞ ሌላ ሴቶች አሉኝ እነዚህ ከበሎ ኢንካም ሆምለስ የሆኑ በየአመቱ ሰብስቤ ጸጉር ቤት ሰርጄ ምግብ ሬስቶራንት ሄደው በልተው ይመጡ ነበርና አሁን ሬስቶራንቴን ስለዘጋሁኝ ሌላ ቦታ ካንትሪ ክለብ ሪዘርቬሽን ይዣለሁኝ። እነሱም ይሄዳሉ፣ እሷም ደግሞ ከተሻላት እሷም አብራ ትሄዳለች ማለት ነው።
ዶክተር መንበር አክሊሉ በድጋሚ እንኳን ለእናቶች ቀን በሰላም አደረሱት። ለሰጡን ቃለ ምልልስ በዝግጅታችን ክፍል ስም እጅግ አድርጌ አመሰግናለሁ። መልካም እናቶች በዓል።
አመሰግናለሁ።
ብዙ ታሪኮች፣ ብዙ የእናት ፈተናዎች፣ ገድሎችና ድሎች አሉ። የሪችመንድ ካሊፎርኒያዋ መንበረ አክሊሉ የክብር ዶክተር እንዳሉት እያንዳንዷ ቀን የእናቶች ቀን ናትና እያያዝንላችሁ እንመለሳለን። ታሪኮቻችሁን አካፍሉን። ለዛሬ ሰዓታችን በማብቃቱ ልንሰናበታችሁ ነው። ከሄኖክ አበበ እማ እናቴ ጋር ላቆያችሁ።
እስከ መጨረሻው የህይወት ዘመኔ በጠራው አልጠግብም ስምሽን ደጋግሜ እማ እናቴ ኑሪ ኩራት እማ እናቴ ኑሪ ኩራት የጧት ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻው ቁልፉ አንቺ ነሽ መለመነው ሌላ አይለኝም ፈጣሪን እስትንፋሽን ያርዝምልኝ ያችልኔ የጧት ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። ዛሬ ማለዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳብሎ ካቶሊክ ቤተክርስቲያን ቅዳሴ ሲሰሙ የነበሩ 6 ምዕመናን በታጣቂዎች እንደተገደሉ እማኞችና ባለሥልጣኖች ገልጸዋል። ከሞቱት መካከል የቤተ ክርስቲያኑ ካህንና 5 ምዕመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና እቃዎች ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣሸቀጦችም ላይ ቻይና የቀረጥ ዋጋ ከፍ በማድረግ ያጸፋ ምላሽ ተሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረሱት ጥቃት የሞቱ ሰዎች ብዛት 5 መድረሱን ባለሥልጣኖች ገልጸዋል። ከተገደሉት መካከል 4 የሆቴሉ ሰራተኞችና 1 ፓኪስታናዊ የባህር ኃይል ወታደር ይገኝባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን አባተ ነኝ። በድጋሚ እንኳን ለእናቶች ቀን አደረሳችሁ። ከኛ ጋር ስላመሻችሁ ከልብ አመሰግናለሁ። ሰላም፣ በደህና አደሩ።